ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ነሐሴ 17 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አቅርበን ፍላንድ ዝግጅታችን ይጠናቀቃል።
አርብ ነሐሴ 17 ቀን በባህር ዳር ከተማ ጀነራል ተፈራ ማሞና ሌሎችም በባህር ዳር ፍርድ ቤት ቀርበው አቃቤ ሕግ በተጠርጣሪዎቹ የምርመራ መዝገብ ላይ ያቀረበው መረጃ የተበጣጠሰ በመሆኑ የምርመራ መዝገቡ ተደራጅቶ ለነሐሴ 21 ቀን 2011 ዓ.ም ምረት እንዲቀርብ ፍርድ ቤቱ አዟል። የነ ጀነራል ተፈራ ማሞ ጠበቃ አቃቤ ሕጉ ያቀረበው ማስረጃ የሚመለከተው አራት ሰዎችን ብቻ ሆኖ ታለ እነ ጀነራል ተፈራ ማሞ አላግባብ እየተቆላሉ መሆኑን ለፍርድ ቤቱ አመልክቷል። ተጠርጣሪዎቹ ወደ ፍርድ ቤት በሚገቡበት ወቅት ቤተሰቦቻቸው ጀግኖቻችን ይፈቱ የሚል ጽሑፍ ያለበት ወረቀት ከፍ አድርገው በሚያዝ ድምጽ ያሰሙ መሆናቸው የተነገረ ሲሆን ፖሊስ በሰደፍና በዱላ ደብድቦ ከቦታው ያባረራቸው መሆኑን ለማወቅ ተችሏል። ጉዳት ደርሶባቸው በጤና ጣቢያዎች እየታከሙ ያሉ መኖራቸውም ታውቋል። በዘንድሮ የክረምት ወራት 1.3 ሚሊዮን የሚሆኑ ኢትዮጵያውያን ለጎርፍ ጥቃት እንደተጋለጡ ተነገረ። በአሁኑ ወቅት የቆቃ የመልካ ዋክና የግልገል ግቤና የተከዜ ግድቦች በዝናብ ምክንያት ሞልተው እየፈሰሱ መሆናቸው በጥናት የተደረሰበት ሲሆን ይህም 1.3 ሚሊዮን ኢትዮጵያውያንን ለጎርፍ ጥቃት እንደሚያጋልጥና ከነዚህም ውስጥ 336 ሺህ የሚሆኑት በጎርፍና በመሬት መደርመስ ከቤት ንብረታቸው ሊፈናቀሉ እንደሚችሉ ጥናቱ አመላክቷል። እስካሁን ድረስ 24 ሺህ የሚደርሱ ሰዎች በጎርፍ ምክንያት ከቤት ንብረታቸው ተፈናቅለው የሰብአዊ እርዳታ እየተደረገላቸው መሆኑን ተዘግቧል። በተለያዩ የኢትዮጵያ ከተሞች ነዋሪዎች በጎርፍ ምክንያት የተጠቁ መሆናቸውም ታውቋል። ይህም የሆነው አደጋው የሚከሰተው አስቀድሞ አለመነገሩ፣ በየከተሞቹ የሚገኘው የውሃ ማስተላለፊያ ቱቦች አለመኖራቸው ወይም በቂ አለመሆናቸው፣ የመሬት አጠቃቀም ስርዓት ያለው አለመሆኑና የጎርፍ አደጋን ለመከላከል ዝግጁነት አለመኖሩ ነው ተብሏል። ባለፉት 2 ወራት በየአካባቢው የጣለው ዝናብ ከፍተኛ መሆኑንና በሚቀጥሉት 2 ወራትም በየአካባቢው የሚጥለው ዝናብ ወትሮ ከሚጥለው አማካይና ከአማካይ በላይ ሊሆን እንደሚችል የብሔራዊ አየር ንብረት ቁጥጥር ተቋም ገልጿል። በተለይም የማዕከላዊና የደቡብ ኢትዮጵያ ክፍል አካባቢዎች የዝናሙ መጠን ከፍተኛ እንደሚሆንና ይህም በሰብል ላይ ጉዳት ሊያስከትል እንደሚችል ተተንብዮአል። በጎርፍ በተጥለቀለቁ ግድቦች ዙሪያ ያሉ ነዋሪዎችም በቅድሚያ ወደ ሌላ ቦታ እንዲሰፍሩ ማሳሰቢያ ተሰጥቷል። በሻሸመኔ 4 ቀበሌዎች ውስጥ በኮሌራ በሽታ የተያዙ 6 ሰዎች ወደ ወረዳው የጤና ጣቢያ ተወስደው ሕክምና እየተደረገላቸው መሆኑን የወረዳው ጤና ጣቢያ ጽሕፈት ቤት ገልጿል። እስካሁን የሞተ ሰው እንደሌለ የተገለጸ ሲሆን የበሽታው ስርጭት እንዳይስፋፋ አስፈላጊው ጥንቃቄ እየተደረገ መሆኑ ተገልጿል። በተያያዘ ዜናም በድሬዳዋ ከሳምንታት በፊት ተከስቶ የነበረው ቺኩንጉንያ የተባለው ተላላፊ በሽታ ከ7000 ሰዎች በላይ መያዛቸውን የከተማዋ ጤና ቢሮ ለዜና ምንጮች ገልጿል። በሽታውን ለመከላከል ተገቢ ትኩረት አልተሰጠውም በማለት በሽተኞች እያማረሩ ይገኛሉ። በኢትዮጵያ ሶማሌ ግዛት እንዲሁም በሶማሌላንድ በፑንትላንድ እና በሶማሊያ ባለም የጤና ድርጅት አማካኝነት የተቀነባበረ የፖሊዮ በሽታ ክትባት ለህፃናት እየተሰጠ መሆኑ ተነገረ። በሁሉም አካባቢዎች ለ1.6 ሚሊዮን ሰዎች ክትባት የሚሰጥ ሲሆን በኢትዮጵያ ሶማሌ ክልል በፋፋን በጃራር በዶሎ በኢራር እና በኖጎ አካባቢዎች 586,511 ህፃናትን ለማከም እቅድ ያለ መሆኑ ተገልጿል። በእነዚህ አካባቢዎች የተቀነባበረ ክትባት እንዲሰጥ የተደረገው አንድም ህፃን ሳይከተብ እንዳያልፍ ለማድረግ ነው በሚል የዓለም የጤና ድርጅት ባለስልጣኖች ተናግረዋል። ፖሊዮ ተላላፊና ሰውነት ጎጂ የሆነ በሽታ ሲሆን በበሽታው አንዴ የተያዘውን ሰው ለማዳን የማይቻል በመሆኑ ክትባት ላይ ትኩረት ማድረግ ያስፈልጋል ተብሏል። የአፍሪካ ቀንድ አካባቢ ከውጭ በመጣ የፖሊዮ ቫይረስ በመበከሉ ምክንያት ወላጆች ልጆቻቸውን በፖሊዮ መከላከያ ክትባት እንዲያስከትቡ ማሳሰቢያ ተሰጥቷል። ሐሙስ ነሐሴ 16 ቀን በሶማሌላንድ ከሃርጌሳ ከተማ አካባቢ ኢትዮጵያውያን ስደተኞች ጉዳት የደረሰባቸው መሆኑ ተዘግቧል። በሽፍቶች በተደረገ የዘረፋ ጥቃት ሁለት ኢትዮጵያውያን ስደተኞች ሕይወታቸውን ሲያጡ ሌሎች ሁለት ደግሞ የአካል ጉዳት የደረሰባቸው መሆኑ ተነግሯል። ለዕለቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
አድማጮቻችን ከፍኖተ ዲሞክራሲ ጋር ለሚደረጉ ግንኙነቶች በመልእክት ሳጥን ቁጥር 7337 ዋሽንግተን ዲሲ 20056 USA በኢሜል አድራሻችን efdpu@aol.com በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ እይ መጠቀም የምትችሉ መሆኑን እንገልጻለን። ሰላም ደና
ድርጋቢዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ድርጋቢዎች የምናስተናግድበት መድረክ ነው። ለተከበራችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ፕሮግራም አዘጋጆች በቅድሚያ ሰላም ጤና ይስጥልኝ እያልኩ ከበረ ሰላምታዬን አቀርባለሁ። ኢትዮጵያን ካደ ህዝቡን ይጠላ በዘረኝነት የተቃኘና የህዝብ ለህዝብ አብሮነትን ያደናቀፈ የናደ ያጠፋ አገዛዝ እንደወያኔ በኢትዮጵያ ታሪክ ተከስቶ አይታወቅም። በጨካኝነትና በጨፍጫፊነት እንዲሁም በመዝባሪነታቸው የታወቁ አገዛዞች የተከሰቱ ቢሆንም ኢትዮጵያን አጠፋለሁ ሉዓላዊነቷን አስደፍራለሁ ያለ አገዛዝ ግን በታሪኳ ታይቶ አይታወቅም። ከዚህ ዘመን ወያኔ በስተቀር ወያኔ ገና ከጥንስሱ ወደ ደደቢት በረሃ ለትግል ሲነሳ ነፃ የትግራይን አገር አፍገንጥዬ መሰረታለሁ ብሎ የጀመረ መሆኑን ማኒፌስቶውም ሆነ ተግባርና ዓላማው ያረጋገጠው እውነት ነው። ለትግል ወደ በረሃ ሲገባም አማራውን የትግራይ ህዝብ ጠላት አድርጎ መነሳቱም በሰነዱ የተረጋገጠ እውነት ነው። ከዚህ አቋሙን በመነሳት በትግራይ ምድር ኢትዮጵያን ለኢትዮጵያ እታገላለሁ የሚል ድርጅት አንኒ ብለው እንደ ኢዲዩና ኢሃፓይ መሳሰሉ ድርጅቶችን ከትግራይ አስወጥተዋል። በወልቃይት በጠገዴ በሁመራ በወሎ ራያ የታላቋ ትግራይ ህልማቸውን እውን ለማድረግ በአማራው ህዝብ ላይ ከፍተኛ የሆነ የዘር ማጥፋት ዘመቻን የከፈቱ መሆናቸውንም የማንረሳው አስቀያሚ ተግባራቸው ነው። በ1983 ዓመተ ምህረት ዋዜማ ላይ ሆኖ አማርኛ ተናጋሪ የሆኑትን በአዴኖችንና ኦሮምኛ ተናጋሪ የሆኑትን ኦህዴዶችን በአምሳሉ ቀረጸ። ወደ መሃል አገር መረማመጃ ድልድይ አድርጎ ተጠቀመባቸው። ሁነኛ አገልጋዮቹ የሆኑትን በአዴንንና ኦህዴድን በቁጥጥሩ ስር ካደረገ በኋላ ኢትዮጵያ የምትባል አገርን እኔ እየገዛሁ እየዘረፍኩ ከኖርኩ የኢትዮጵያ ገዢ መሆን ኢትዮጵያን መግዛት የማልችልበት ሁኔታ ከተፈጠረ ኢትዮጵያን ከፋፍሎ መበታተልና ማጥፋት የሚል ህልም ይዞ ለ27 ዓመታት በስልጣን መባጀቱን የሚረሳ ካለ ሞኝ ወይም በወያኔ ዘረኛ አባዜ የተለከፈ ብቻ ነው። በዚህ ወሳኔው መሰረት የህዝብ ትግል እያየለ ሲሄድ ወደ መቀሌ ፈረጠጠ። ይህ ማለት ወይም ወያኔ ወደ መቀሌ ሄደ ማለት ኢትዮጵያ ከወያኔ ዘረኛ አገዛዝ ተላቀቀች ወይም ነጻ ወጣች ማለት አይደለም። በወያኔ የዘር ጠበል የተረጩና ወያኔን አምላክ የሆኑ አፈጮሌዎች ከነ አሜሪካና ሳውዲ እንዲሁም ኤምሬትስ ጋር ተመሳጥሮ አዲስ አበባ የጎለታቸው መሆኑን ማመን ግድ ይሆናል። በተጨባጭ እያየነው ያለው ነጥብና አዲሶቹ ሽሞች ከስልጣን ሳይወርዱ የታላቋ ትግራይ መስረታን እየከጀለውና እየተዘጋጀበት ነው ብሎ አለመገመት ትልቅ ስህተት ነው። ከሰሞኑ በትግራይ ተወላጅ ዳያስፖራዎች ጋር በመቀሌ ስብሰባውን አካሂዷል። ከዚህ ስብሰባ በኋላ ወያኔ የተነሰሰውን ጸረ ኢትዮጵያ አቋም ይቃወሙኛል ብሎ በገመታቸው የትግራይ ተወላጆች ላይ የሚወስደውን ማስፈራራትና የጅምላ እስር ለምን ይደረጋል ብሎ መጠየቅ ይገባል። እንደነ ደብረ ጽዮንና ጌታቸው ረዳ የመሳሰሉት ከአማራው ህዝብ ይልቅ የሱዳን ህዝብ ይቀርባናል ሲሉም ተደምጠዋል። በዚህ ሰሞን የትግራይ ተወላጅ ዳያስፖራዎች የወያኔን ሀብት እንዲገዙ ጥሪ ተደርጎላቸዋል። የወያኔ ንግድ ተቋሞች ከኢትዮጵያ ህዝብ የተዘረፉ ናቸው። ከፍተኛ የሆነ ገንዘብ ከኢትዮጵያ ባንኮች በብድር ስም ተዘርፎባቸዋል። ያልተከፈለ ዕዳም አለባቸው። ወያኔ የትግራይ ተወላጅ ለሆኑ ዳያስፖራዎች ብቻ ሸጣለው ብሎ ሲደነፋ በአዲሶቹ ሹሞች በኩል ምንም የተሰጠ ተቃውሞ አለመኖሩ መደገፋቸውን እንጂ መቃወማቸውን አያረጋግጥም። ዳያስፖራዎቹ ከመቀሌው ስብሰባ በኋላ ከወሎ የተወሰደውን ራያ ከጎንደር የተዘረፉ ሁማራ ወልቃይትና ጠገዴን እንዲጎበኙ ተደርጓል። ድምጸ ወያኔ የተባለው የወያኔ ልሳን ይህን በአማርኛ ፕሮግራሙ በሰፊው ዘግቦታል። እነዚህን አካባቢዎች በአማርኛ ለአማራውም ሆነ ለሌላው ኢትዮጵያ ህዝብ ማን ምን ያመጣል ብሎ መዘገብ እብሪት ነው። ጠገዴ፣ ሁማራ፣ ወልቃይትና ራያን የመሳሰሉ ለመሬቶችን ይዛ ትግራይ ጭንጫናት፣ ትግራይ በርሃናት፣ ትግራይ ምንም የላትም እያሉ የሚናገሩት ሁሉ ስህተት መሆኑን በአይናችን ተመልክተናል እያሉ ሲዛበቱም አድምጠናል። ወያኔዎችና ካድሬዎቻቸው ከአርባ ዓመታት በላይ በትግራይም ሆነ በኢትዮጵያ ህዝብ ላይ በፈጸሙት ዘግናኝ ጭፍጨፋም ሆነ ጸረ ኢትዮጵያ ተግባር መጸጸት አለመቻላቸው ቢታጠቡ አይጠሬነታቸውን እያረጋገጡልን ነው። ስለ ወልቃይት፣ ሁመራ፣ ጠገዴ፣ ራያም ሆነ የአፋር መሬት ከወያኔዎችና ካድሬዎቻቸው በላይ የኢትዮጵያ ህዝብ በቂ እውቀት አለው። የወያኔ የውሸት ትርክት ማብቂያ ቦታ የለውም። የጠነዛና ልቦለድ ትርክት ውሎ አድሮ መጋለጡ አይቀርም። የትግራይ ህዝብም ሆነ የኢትዮጵያ ህዝብ ዛሬ የጠማው ፍቅር፣ ሰላም፣ ፍትህ፣ ነጻነት፣ ሰብአዊ ክብር እንጂ የውሸት ትርክት አይደለም። ወያኔ እንደ ተተፋ ምራቅ ከመሬት የወደቀ ሆኗልና ነው። ዛሬ ትግሬ፣ ኦሮሞ፣ አማራ፣ ሶማሌ፣ ጋምቤላ፣ ሲዳማ፣ ወላይታ ወዘተ እያል ዘር የምንቆጥርበት ጊዜ አይደለም። አንዱ ለሌላው ወንድሙ እንጂ ጠላቱ አይደለም። ይልቅስ የዘረኝነት ልክፍት የሆነው አመለካከቱና አራማጆቹ ሁሉ ጠላቶቻችን ናቸውና ተባብረን እንታገላቸው ሲሉ መልእክታቸውን ያደረሱን መንገሻ ገብርዬ ከዳባት ጎንደር ናቸው።
ድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ የኢሃፓ የሳተላይት ስርጭት የደብዳቤዎችን ዝግጅት ክፍል። ለዛሬው ደብዳቤ መንደርደሪያ እንዲሆነኝ አንድ ጥያቄ ላንሳ። ጥያቄም የኢትዮጵያ ህዝብ ለምን ታገለ? እስካሁንስ ለምን ህዝባዊ ትግሉን ቀጠለ የሚል ነው። መልሱ ባጭሩ የጥቂት ሰላጭ ቆራጮችን፣ ጨቋኞችን፣ በዝባዦችን ግፈኞችን የአገዛዝ ቀንበር እንክስክት አድርጎ ለመጣል ነው። በንጉሱ ዘመን አንዲት የንጉሱ ቤተሰብ መሆኗ ይነገርላት የነበረች ቅምጥል የኢትዮጵያ ህዝብ ብዛት ስንት ነው ብለው ለጠየቋት ፈረንጆች ስታስረዳ 500 ብቻ ነን የሚል ምላሽ መስጠቷ ከማነጋገር ማርፎ መሳለቂያ አድርጓትና በወቅቱ ለነበረው ህዝባዊ እንቅስቃሴ መቀጣጠል የድርሻውን ትግሉን ማቀጣጠያ ነዳጅ ማበርከቱን አስታውሳለሁ። ዛሬ አንዳንድ ጥራዝ ነጠቅ የፖለቲካ፣ የታሪክ፣ የፍልስፍናና የኢኮኖሚ ወዘተ አዋቂዎች የሚባሉ ያንን ኢትዮጵያዊነታችንን የካደ ስርዓት በማስወገዱ በዚያን ዘመን ተማሪ የነበርነውን በአጠቃላይና መረር ባለመልኩ ኢህአፓን ሲከሱና ሲያጠለጥሉት በሰማው ቁጥር የታዋቂው ባለቅኔ የሃማቱማ ይቅርብኝ መማሩ የሚለው ግጥሙን በቃሌ አነበንበዋለሁ።
መማር ከሆነማ አገርሽ ወገን ሽጦ ሰብእናን መቅሰፍ ማንነትን ክዶ፣ ማወቅ ከሆነማ እነንቶኔል መሆን ለጠባቦች መንጋ በሎሌነት አድሮ፣ በወገን መጨከን በሀገር መጨከን ይቅርብኝ ልደንቆር ይቀር ባልማረው ተማረ የተባለው ሰው መሆን ካቃተው።
ከተነሳውበት ሐሳብ ጋር የሚገናኝ ነገር ላንሳ። ኢህአፓን በተመለከተ አሉታዊ ይሁን አዎንታዊ ሐሳብ ከመሰንዘር በቅድሚያ ማንበብ ደጋግሞ ማንበብ የግድ ሊሆን የሚገባው እንደሆነ ማንሳት ወዳለሁ። በተለይ እናንተ የኢትዮጵያ ወጣቶች የነገዋ ኢትዮጵያ ህልውና የሚወሰነው በእናንተ ነውና ይህን ሸክም ይህን ኃላፊነት ለመሸከም አንብብ። አበጥራችሁ አንጠርጥራችሁ አንብቡ። ማንበብ እንደ ጋሪ ፈረስ በነጁ ፈቃድ እንደሚነዳ ከመሆን ይታደጋል። ማንበብ ግራ ቀኝን የኋላና የፊትን አቅጣጫዎች በጥንቀት እንድናይ እንድንገነዘብና እንድናስረዳ ይረዳል። ሳታነቡ ደግማችሁ ሳታነቡ የኢትዮጵያን የፖለቲካ ታሪክ እንደሚያውቅ ከማውራት እንድትቆጠቡ እመክራለሁ። በሌላ አገላለጽ የተማረ ዶክተር፣ ፕሮፌሰር፣ ኡስታዝ፣ ዲያቆን፣ ካህን፣ ሼክ፣ ፓስተር፣ ጠንቋይ ወዘተ የተናገረውን እንደወረደ ከመቀበልና ከመሞላት የሚጠብቃችሁ ማንበብ ነው። አንዳንድ ጥራት ነጠቆች ፖለቲከኞች ነን የሚሉ ለራሳቸው የፖለቲካ ጥቅም ሲሉ የኢትዮጵያ ታሪክን የዓለም የነጻነት ወዳድ ህዝቦች በአጠቃላይ የቆዳቸው ቀለም ጥቁር የሆኑ የዓለም ህዝቦች በተለይ መኩሪያ የሆነች ሀገራችንን ታሪክ የ100 ዓመት ታሪክ ያደርጉታል። ይህ ውሸት ነው። ለምን እንዲህ ማሳነስ ተፈለገ ለሚለው ጥያቄ ምላሹ ማንበብ ይፈጣል። አንዳንዶች ኢህአፓን የብሔረሰብ ጥያቄን ለመጀመሪያ ጊዜ ያነሳው እሱ እንደሆነና ይህን ጥያቄ ያራገበ አሁን ለደረስንበት የሀገር ህልውና አደጋ ተጠያቂ ያደርጉታል። በመጀመሪያ በበኩሌ ያኔ ይባል የነበረው ጭቆና ዛሬም እንደቀጠለ በመሆኑ ያኔውን አባባል በመጠቀም ዛሬ ኢትዮጵያ የብሔረሰቦች እስር ቤት እንደሆነች እናገራለሁ። ይህ ማለት ኢትዮጵያ የሁሉም ስለሆነች ሁሉም የኢትዮጵያ ስለሆነ ሁሉም በሀገር ጉዳይ እኩል ድምጽ ሊሰማ ይገባል የሚል ነው። ከዚህ ቀደም ወያኔ ህወሓት በተራ አገዛዙን ጨብጦ የትግሬዎችን የበላይነት አስኖ ደፈን ሀገርን በደም አጨማልቆ እንደገዛ ሁሉ በሱ ግር የተተካው ያሳደገው ቡችላም የኦሮሞ የበላይነትን አስኖ የፈላጭ ቆራጭ አገዛዙን ልጓም ጨብጦ የሀገር ህልውና ጥያቄ ውስጥ አስገብቶት ይገኛል። ኢህአፓ የብሔረሰብ ጭቆና ከዋነኛው ከፖለቲካና ከኢኮኖሚ ጭቆና ስር ያለ መሆኑን ፖለቲካዊ ትንታኔ በመስጠትና ሊፈታ የሚችልበትን የፖለቲካ መፍትሄ ሲጠቁምና ሲያማክር ለመሆኑ በተለያዩ ወቅቶች ለሚያወጣው ልሳኑ ከሆነው ከዲሞክራሲ መገንዘብ ይቻላል። ይህ የብሔረሰብ ጥያቄ ታፍኖና ተዘግቶ መቀመጥ ነበረበት። ኢህአፓ ባያነሳው ኖሮ ይህ አሁን እያንጃበበ ያለው ችግር ሊከሰት እንደማይችል በማንሳት አንዳንዶች የድርጅቱን ስም ለማጥፋት ሌሎች ደግሞ ጉዳዩን በጥልቀት ሳያዩ ኢህአፓን የሆያውየ የጨረባ አመዛዛኝነት የጎደለው ድርጅት አድርገው ይመለከቱታል። ይህ ሙልጭ ያለ ስህተት እንዲህ ያለ ጠማማና የተሳሳተ ግምት በኢህአፓ ላይ እንዲለጠፍ የሚያደርጉ ሁሉ ኢህአፓ ስለጣላቸው ማንነታቸውን በማጋለጡና ሀገሩ ኢትዮጵያን በመውደድና ደሙን እያፈሰሰ አጥንቱን እየተከተተላት በመሆኑ ነው። በስነ ተዋልዶ የሚወለድ ሁሉ አንዲት እናት ብቻ እንዳለችው ሁሉ ለኢህአፓ ሌላ አማራጭ የለውም። ሌላም እያለ የሚጠራ ሌላ እናት እያለ የሚጠራው ሀገር ከቶውንም የለውም። ኢህአፓ የብሔረሰቦችን ጥያቄ ያነሳ የነበረው ከእውቀት ተነስቶ ነበር። በመጀመሪያ የኢህአፓ አባላት እኮ በደፈን ኢትዮጵያ ከቃራሮ እስከ ሞያሌ ጫፍ፣ ከቱሉ ጉሌት እስከ መተማ፣ ከጋምቤላ እስከ ጅቡቲ ድንበር ነበሩ። ዛሬም ያሉ ይመስለኛል። እዚህ ላይ አንድ ነገር ላንሳ። በ1960ዎቹ ኢህአፓ መሆን የፈለገ ሁሉ መሆን አይችልም ነበር። የድርጅት አባል ለመሆን ትልቁ መስፈርት ወይም መመዘኛ ማንበብ እንደነበር አስታውሳለሁ። እናነባለን፣ እንወያያለን፣ በደርግ ነፍሰ ገዳዮች እየተሳደድን እናነብ እንወያይ ነበር እኮ። የማናበብ መመዘኛነቱ የማንበብ ልምድን ያዳበረ አጠቃላይ አመለካከቱ የተባ በጥልቀትነትና በምጥቀት ማገናዘብ የሚችል ይሆናል። የማንበብ አብነቱ ህዝባዊ ትግሉን ሸብረክ ሳያስብል በጽናት ለመቀጠል ያስችላል። ማንበብ ምርቱን ከድርዱ፣ እንክርዳዱን ከስንዴው፣ ተኩላውን ከበጉ፣ ሐሰቱን ከሐቅ፣ ወናፉን ከሐቀኛ ታጋይ፣ በላባጁን ከመሁር ሀገር አፍራሹን ለሀገሩ ከሚስተዋው ትርፍት አድር ነጥሎ ለማየት ያስችላል። በየጊዜው አገዛዙና አወቅን አወቅን የሚሉ ፖለቲከኞች እየተጠቀሙባት ያሉት ቃላት አረጋትን ካነበብን ለምን መጠቀም አስፈለጋቸው የሚለውን ምላሽ መስጠት ያስችላል። ለምሳሌ የጎሳ ፖለቲካ ብሎ ከመጥራት የዘውግ የሀገር አንድነት ብሎ ከመጠቀም ዜጋ የሽግግር መንግስት የሚለው ምትክ ብሔራዊ መግባባት ወዘተ የሚሉ አንዳንዶች የውጪ ማለትም የባዕዳን እጅ እንዳለባቸው የሚታወቁ ናቸው። ካለ ሀገር አንድነት ዜግነት እኮ ባዶ ቃል ነው። ለምን የኢትዮጵያ አንድነትን ማንሳት ይፈራል ብለን እሚመሰሎቹ ሁሉ በትግልስም የራሳቸውንና ከጀርባ ሆነው መመሪያ የሚሰጧቸውን ፍቃድ ለመፈጸም የቆሙ በመሆናቸው ነው። ከዚህ ቀደም በየድርጅቶቻቸው መጠሪያዎች እንኳን ኢትዮጵያ የሚለውን ማንሳታቸውን የምናስታውሰው ነው። ለአብነት ግንቦት ሰባት ሰማያዊ የመሳሰሉትን መጥቀስ ይቻላል። ሳጠቃልል የተነሳውበትን ጥሪ በመድገም ይሆናል። ለሀገር አንድነት አብነት የምንሆነው ስናነብና እያነበብን ስንታገል ብቻ ነው። የማንበብ ዳር ድንበር የለውም እና እያነበብን አመለካከታችንን እየሞረድንና እየሳልን እንታገል። የማንበብ ልምዳችን ከዳበረ አሁን ኢትዮጵያ ካለችበት የፖለቲካ ቀውስ መውጫው መንገድ ወለል ብሎ ይታየናልና እናንብብ። ወጣቶች ወደንም ጠላንም የኢትዮጵያ መጻኢ ዕድል ወሳኞቹ እናንተ ናችሁና እያነበባችሁ እያመዛዘናችሁ ለሀገራችሁ ሉዓላዊነትና አንድነት ታገሉ። የኢትዮጵያ ሕዝብ በጉጉት እየጠበቀ ያለው የእናንተን በአንድነት ቆሞ መታገልን ነውና ለማስተካከል አንብቡ። በኢትዮጵያ ወጣቶች የተባበረ ትግል ኢትዮጵያ ዛሬም እንደተናጡ በልጆቿ ታፍራና ተከብራ ትኖራለች። የኢትዮጵያ ወጣቶች የአንድነት ትግል ያፍባል ሲሉ ደብዳቤያቸውን ያደረሱን የዶክተር ደንበኛችን ታዬ ቶላ ከጎላ ሚካኤል አዲስ አበባ ናቸው። አቶ ታዬ ቶላን ከልብ እናመሰግናለን።
ተከታዩን ደብዳቤ ላኩልን ሰላማዊት ነጋሽ ከአቃቂ ናቸው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና የፕሮግራሙ ተከታታዮች ሰላም ለሁላችሁ ይሁንላለሁ። ውድ ፍኖቶች ባለፈው ሰኔ ወር 2011 የ10ኛና የ12ኛ ክፍል ብሔራዊ ፈተናዎች አሰጣጥን በተመለከተ አንድ ደብዳቤ ጽፌላችሁ ነበር። አዲሶቹ ሹሞች እስከዛሬ ድረስ ተደርጎ በማይታወቅ ሁኔታ የፈተና ሂደቱ በተሳካ ሁኔታ መከናወኑን መግለጻቸው ነበር። ለምን ይዋሻል የምትል ደብዳቤ ለእናንተ ለመጻፍ የተገደድኩት። አዲሶቹ ሹሞች መዋሸትና በሬ ወለደ ማለት ከወያኔ የወረሱት ምግባራቸው መሆኑን ባውቅም በማይቀለድ የአገር ጉዳይ ላይ ውሸት መቅለዳቸው አስደንግጦኝ ነበር ደብዳቤን የጻፍኩት። በደብዳቤ መጨረሻ የፈተና ሂደቱ መርህ የለቀቀ እንደነበር በማሳወቅ ውጤቱን ከርማት በኋላ አብረን እናየዋለን ስል ደብዳቤን እንደዘጋሁ ማስታውሳለሁ። እንደተባለውም የፈተናውን ውጤት ይፋ ሆኖ የአዲሶቹ ሹሞች ውሸት ይኸው ዛሬ ራቁቱን ቀርቷል። የዘንድሮው የብሔራዊ ፈተና አስተጣጥና ውጤቱ እነሱ እንዳሉት ጎልቶ የታየው አውንታዊ ገጽታው ሳይሆን አሉታዊ ገጽታዎቹ ናቸው። እውነትም በአገሪቱ እንደ ዘንድሮው ያፈታተል ሂደትና ውጤቱ ሲገመገም የፈተናዎች ድርጅትም ሆነ የምዘና ስርዓቱ እጅግ የወረደና የወደቀበት ዘመን በታሪካችን ታይቶም ተሰምቶም አይታወቅም። የዘንድሮው ፈተና ከዚህ የደረሰበት ደረጃ በዚህ ዓመት ድንገት በዱብዳነት የተፈጠረ ጉዳይ አይደለም። የትምህርት ስርዓቱ ውድቀት መንስኤው ጸረ ኢትዮጵያና ጸረ ህዝቧ በሆነው ወያኔ የተቀረጸው ፖሊሲ የ28 ዓመታት ውጤት ነው። የትምህርት ውድቀት ፖለቲካውን ከሚዘውረውና ከቀረጸው ፖሊሲ ተነጥሎ የሚታይ ጉዳይ ሊሆን አይችልም። ወያኔ የትምህርት ስርዓቱን በትምህርት ፍልስፍና የሚመራ ሆኖ የእውቀት ምንጭ እንዲሆን አድርጎ አልቀረጸውም። የፖለቲካ መሳሪያው ሆኖ እንዲያገለግለው አድርጎ የቀረጸው መሆኑ ለ28 ዓመታት ሲጮህበት የነበረ ጉዳይ ነው። አምባገነን ወይም ዘረኛ አገዛዞች ከፈጠሯቸው ፖሊሲዎቻቸው እንደማይነጣጠሉ ሁሉ የትምህርት ሂደትና የብዝነስ ስርዓትም የተያያዙ ናቸው። ሁለቱም ተያይዘው ይነሳሉ ወይም ሁለቱም ተያይዘው ይወድቃሉ። በጋራችንም የሆነውና እየሆነ ያለው ይኸው ነው። የፈተና ውድቀት መንስኤዎች በርካቶች ናቸው። የሥራቱ ዘዋሪ የሆነው መንግስት የነደፈው ፖሊሲ በዋነኛነት ተጠቃሾች ናቸው። በእኛው ሀገር ተጨባጭ ሁኔታ ወያኔና ፖሊሲው ዋነኛ መንስኤዎች ናቸው። የወያኔ ኢህአዴግም ሆነ የዛሬዎቹ ኦህዴድ ኢህአዴግ ከዘረኝነትና ብሔር ተኮር ከሆነ ፖለቲካ የተላቀቁ አይደሉም። እውቀት፣ ልምድ፣ ችሎታንና ብቃትን መሰረት ከማድረግ ይልቅ ዘርንና ብሔርን ማዕከል ባደረገ መሰረት የተጎለቱ ሹመኞችም በመንስኤነት ይጠቀሳሉ። የ2011 ዓ.ም ተመረጠ የ12ኛ ክፍል ብሔራዊ ፈተና ውጤት ብልሹነትን በተመለከተ ብዙ ሲነገር ይደመጣል። የፈተና ውጤት ከዚህ ከዘቀጠ ደረጃ መድረሱ ለኢትዮጵያና ዜጎቿ በጎ ለሚመኙ ወገኖች አሳዛኝም አስደንጋጭም አሳፋሪም ሆኖ ታይቷል። ለዘረኞችና ጠባቦች ደግሞ ጮቤ ያስረገጠ ጉዳይ መሆኑንም ተመልክተናል። ለበጎ አሳቢ ወገኖች የማስተላልፈው መልእክት ቢኖር መደንገጥም ማዘንም መፍትሄ አይሆንም። ይህ በኢትዮጵያና ሕዝቧ ላይ የተሰነዘረ የተቀነባበረ ሴራ ነው። መንግስታዊ ስርዓቱና የሚመራበት ፖሊሲ የፈጠረው ችግር ነው። ስለተፈጠረው ችግር በርካቶች የተለያየና ከመንስኤው በእጅጉ የራቀ ሐሳብን ሲሰነዝሩ ይደመጣሉ። የፖለቲካ ስርዓቱና ፖሊሲው የፈጠረው መሆኑን ሲናገሩ ግን አልሰማውም። የዚህ ፈተና ውጤት አወዛጋቢና አጨቃጫቂ የመሆኑ ጉዳይ ሆን ተብሎ የተፈጠረ ስለመሆኑ ጥርጣሬ አለኝ የሚል ፖለቲከኛ፣ ምሁር፣ ጋዜጠኛ፣ የፖለቲካ አክቲቪስት ነን ከሚሉ አለመስማቴ በግሌ ከፈተናው ብልሽት የበለጠ አሳዝኖኛል። ከፈተና ውጤቱ መለቀቅ በኋላ የዚህ ብሔር ተፈታኞች ተጠቃሚ እንዲሆኑ የተሰራ ወይም ይሄኛውን ብሔር ለመጉዳት ሆን ተብሎ የተሰራ ነው የሚሉ ብሔር ተኮር ጡዘት እንዲስተጋባ ዘመቻ መከፈቱ ብዙ የሚነግረን ጉዳይ አለ። ይህን ጡዘት የሚረጩት የትግራይ፣ የአማራ፣ የኦሮሞ ወይም የደቡብ ክልል ኃላፊዎች ነን በሚሉ ቡድኖችና ግለሰቦች መደረጉ ደግሞ ሁለተኛው የብሔር ተኮር ጡዘት ማረጋገጫ ነው። ይህ የብሔር ተኮር ጡዘት የሚጠቅመው ዘረኞችና ጽንፈኞችን ብቻ ነው። ኢትዮጵያና ሕዝቧን ደግሞ በእጅጉ ይጎዳል። የወያኔ ኢህአዴግ ወይም የኦህዴድ ኢህአዴግ የክልል ገዢዎች ተብዬ ስለ ፈተና ውጤት የዚህን ክልል ተጠቃሚ የዚያን ክልል ተጎጂ አድርጓል እያሉ የሚንጨረጨሩትና የሚጮሁት ስለ ፈተናው ውድቀት ወይም ብልሽት ካላቸው መቆርቆር ስሜት የመነጨ አይደለም። ለዘረኛ የፖለቲካ አገዛዛቸው ነፍስ መዝሪያ ዘዴ እያደረጉ መጠቀማቸው መሆኑን አለመረዳት ትልቅ ስህተት ነው። የፈተና ኤጀንሲው የሚመራውና የሚዘወረው በወያኔዎች መሆኑንም መዘንጋት ስህተት ነው። የኤጀንሲው ወይም የፈተናው ድርጅት ዳይሬክተር አራያ ገብረ እግዚአብሔር ይባላል። በ17 ዓመቱ የደርግ አገዛዝ ዘመን የኢሰፓ አባል በመሆን ያገለገለ፣ በ1983 ዓመተ ምህረት ወያኔ ወደ ስልጣን ሲወጣ የሌሎች ብሔር ተወላጆች ወደ ዘብጥያ ሲወረወሩ አራያ በወያኔ የተሾመ እንደነበር ማስታወስም ለመነሻነት ይጠቅማል። የወያኔ ሹሞች ባልተነኩበት አገዛዝ ውስጥ ወያኔያዊ ተልእኮ አይስተናገድም አይወጠንም ብሎ መገመት የዋህነት ነው። የፈተናው ጉዳይ የፖለቲካ ተልእኮን ያነገበ ነው። ወያኔና አጋሮቹ የእርስ በርስ ግጭትንና ጥላቻው እንዲባባስ የማይፈነቅሉት ቋጥኝ፣ የማይቆፍሩት ጉድጓድ እንደሌለ ዜጎች ሁሉ ሊያጤኑትና ሊገነዘቡት ይገባል ባይ ነው። እርስ በርስ ለማጋጨትና ለማናከስ ወያኔና ጀሌዎቹ የሚያደርጉትን ጥረት በውል ከተረዳን ለማክሸፍ ይቀለናል። የትግላችን የትኩረት አቅጣጫ ሁሉ ለዚህ አስከፊ ውጤት በዳረገን ዘረኛ አገዛዝና ስርዓት ላይ አድርገን በተባበረ ኃይል ወደ ትግል መግባት ብቸኛ አማራጫችን ነው። ወያኔ የሚያጠምድልን የመከፋፈል ወጥመድ በገባን ቁጥር ተጠቃሚ ወያኔ መሆኑንም መረዳት ይገባል። በተለያዩ መንግስታዊ መዋቅሮች ውስጥ በተሰገሰጉ ወያኔ ኢህአዴጎች ለውጥ የሚታሰብ አይደለም። የለውጥ አረንጓዴ መብራታችን ሁሉን አሳታፊ የሽግግር መንግስት ሲቋቋም ብቻ ነው ሲሉ ሰላማዊት ነጋሽ ከአቃቂ ደብዳቤያቸውን አጠናቀዋል።
የተወደዳችሁ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች እንዲሁም አድማጮች ሁሉ እንደምን ከርማችኋል? የዛሬዎቹ ሹሞች የወያኔ ተልእኮ ማስፈጸም ይችሉ ዘንድ የህዝብ ስልጣን ንጥቀው ዳግማዊ ወያኔ ኢህአዴግን እየዘመሩ ይገኛሉ። ለዚህ የለውጥ ቅልበት ዓላማቸው ስኬት ደግሞ የኢትዮጵያ ህዝብ አመረሮ የታገላቸውንና የጠላቸውን የፋሽስታዊ ደርግ ስርዓት ዘዋሪዎች የነበሩትንና በጽንፈኝነትና ጠባብነት አመለካከታቸው የተጠሉ ቡድኖችን በዙሪያቸው እያሰባሰቡ መጥተዋል። ሂትለርና ሞሶሎኒ በዓለም በፋሽስትነታቸው ተፈርጀው ዳግም በደጋፊዎቻቸው እንዳያንሰራሩ እንኳን ሁሉ በር ተዘግቶባቸዋል። ደጋፊዎች ቢኖራቸው እንኳን እንደልባቸው በሬዲዮ፣ በቴሌቪዥን፣ በመጽሔትና ጋዜጦች ሳይቀር ሐሳብ የመግለጽ መብታቸው የታገደ ነው። አሜሪካ፣ የጀርመንና የእንግሊዝ ሬዲዮ ጣቢያዎች ወደ አፍሪካ ፋሽስቶችና ዘረኞች ይህግ አይሰራም፣ መለስ ዜናዊና መንግስቱ ኃይለማርያም በኢትዮጵያ ዘረኝነትና የስልጣን ሱሰኝነት የተጸናወታቸው ስርዓቶችን መስርተው በቀላሉ ተገልጾ የማይዘለቅ ዘግናኝ ጭፍጨፋዎችን በዜጎች ላይ ፈጽመዋል። ከሂትለር ወይም ከሞሶሎኒ ተግባራት ይለያሉ የሚል እምነት በግሌ የለኝም። አንድ ትውልድ ሙሉ ጨፍጭፎ የጨረሰው መንግስቱና የስርዓቱ አራማጅ ዛሬም ከነዚህ ሀያላን ሀገራት ጉያ ተሸጉጠው በኢትዮጵያውያን ላይ ዳግም የበቀል እርምጃ ለመውሰድ ሲያውደለድሉ እየተመለከትን ነው። እንዲያውም በመንግስቱ መጽሐፍ መሰረቅ ሳቢያ ከወደ አሜሪካ ድምፅ ሬዲዮ ሀዘን ካልተቀመጥን ያህል ለቅሶ ሲነባ አድምጠናል። ኢትዮጵያን በቋንቋ፣ በብሔረሰብ፣ በሃይማኖት እየከፋፈለ ለ27 ዓመታት ከደቡብ አፍሪካው የአፓርታይድ አገዛዝ ያልተለየ የዘር መድሎ የፈጸመብን ወያኔንም እንደዚሁ በሬዲዮ ጣቢያቸው እያቀረቡ ምን ታመጣላችሁ እያሉ እብሪታቸውን አሳይተውናል። ሁለቱም ስርዓቶች በኢትዮጵያ ህዝብ ላይ በደል ፈጽመዋል። ለፋሽስታዊው ደርግ መንግስቱ ኃይለማርያም፣ በወያኔው አገዛዝ ደግሞ መለስ ብቻቸውን አይደለም ተጠያቂ መሆን ያለባቸው። መጠየቅ ያለባቸው አንድ ስርዓት ነው። የኢትዮጵያ ህዝብ ሁለቱንም አገዛዞች የታገላቸውና የጥላቸው መሰረት ስርዓት እንጂ ግለሰብ አይደለም። የባዕዳን ሀገራትም ሆኑ ሀገር በቀላል መገናኛ ብዙሃን እነዚህን ጸረ ሀገርና ጸረ ህዝብ ስርዓቶችን መስርተው ለዛሬው ውድቀታችን መንስኤ የሆኑ ቡድኖችና ግለሰቦችን ለሚታገሉ ቡድኖች ድጋፍ መስጠት ቢያቅታቸው በየመገናኛ ብዙሃን እያቀረቡ ህሊናችንን ባያቆስሉን ጥሩ ነበር። እነዚህ መገናኛ ብዙሃን ከህሊናቸው መታረቅ ካልቻሉ ከወንጀለኞቹ ባልተናነሰ ተጠያቂነቱ ሊኖር እንደሚችል መረዳት አለባቸው ባይ ነኝ። እነዚህን ቡድኖችና ግለሰቦች ሲያቀርቡ የለውጥ ደጋፊነታቸውን ለማረጋገጥ ሲወተውቱ የሚመለከታችን ያህል የፋሽስታዊ ደርግ ወይም የዘረኛው ወያኔ መስራቾችና መሪዎች እንደመሆናቸው መጠን ወደ ኢትዮጵያ ቀርበው ምንም ነገር ከመናገራቸው በፊት ህዝብን ይቅር በሉ ብለው ይህ ሲጠይቁ አለማየታችን አሳዝኖናል፣ አሳፍሮናልም። ለምን ብለው የሚጠይቁ ካሉ በደም የተቀየ አዳፋጃቸውን ሳይታጠቡ በመሰሪና ዘረኛ አስተሳሰባቸው የተመረዘ ህሊናቸውን ሳይለውጡና ለወንጀላቸው ይቅርታ ሳይጠይቁ እንዴት ተብሎ በኢትዮጵያ ህዝብ ፊት ይቀርባሉ የምንሰጣቸው ምላሾችንና ምክንያታችን ይሆናል። ለዚህ ደብዳቤ መነሻ የሆነኝ የወያኔ መስራች ከሆኑ ውስጥ አንዱ ዋንኛው የሆነው አረጋዊ በርሄ በተደጋጋሚ በቴሌቪዥን እየቀረበ የታገልነው ለአንድነት ነው፣ ለትግል ስንነሳም ጠላታችን አገዛዛችን እንጂ ህዝብን አልነበረም እያለ በተደጋጋሚ ሲናዘዝ በመስማቴ ነው። ውሸት ሲደጋገም እውነት ይመስላል ይባላልና ምላሽ መሰጠት አለበት ብዬ ነው። አረጋዊ በርሄ ወያኔ በ1967 ዓ.ም በደደቢት በረሃ ሲጠነሰስ ጀምሮ እስከ 1976 ዓ.ም ድረስ በሊቀመንበርነት ወያኔን የመራ የወያኔ መስራች ነው። አረጋዊ የወያኔ ሊቀመንበርነቱን የነጠቁት ከማለሌት ምስረታ በኋላ ነው። አረጋዊ በርሄ ከመለስ፣ ስብሃት፣ ከአባይ ፀሐዬ፣ ከስዩም መስፍን ወዘተ የተለየ አይደለም። አረጋዊ በርሄ ከተደረጉለት ቃለ መጠይቆች ውስጥ በአንዱ ላይ በሰሜን ሸዋ ሰርቻለሁ ሲል ሰምቻለሁ። አዎ እኔ መስራቱን አውቃለሁ። አረጋዊ በርሄ መንዝን ጅሩን መራቤትን ደብረ ብርሃንና ይፋትና ጥሙጋ አውራጃዎችን ጠንቅቄ አውቃለሁ ሲል ተደምጧል። የተጎዳና የተጨቆነ ህዝብ ነው ሲልም ሰምቻለሁ። አዎ እርግጥ ነው የሰሜን ሸዋ ህዝብ እንደ ሌሎች ወገኖች ሁሉ የተጨቆነና በድህነት ማቅ ውስጥ ያለ ህዝብ ነው። ይህንን እውነት ተሃረት በ1967 ዓ.ም ሲመሰረት ለምን ተካደ? ወያኔ በደደቢት በረሃ ሲመሰረት የአማራው ህዝብ የትግራይ ህዝብ ጠላት ነው፣ በተለይም የሰሜን ሸዋ ህዝብ ብሎ የውሸት ድርጅቶ ሲደርስ ለምን ያንን ጊዜ የሰሜን ሸዋ ህዝብ መጨቆኑን መመዝበሩን መደየቱን ለምን አልተናገረለትም? የወያኔ ማኒፌስቶ ጸረ ኢትዮጵያ ጸረ ህዝብ የሆነ አቋም የተጻፈበት ሰነድ ነው። በዚህ ሰነድ ላይ የትግላቸው ዓላማና ግብ ትግራይን ገንጥሎ ነጻ ሀገር መመስረት ነው። ይህ ሰነድ ሲረቀቅ የተሃረት ሊቀመንበር በመሆኑ የሰነዱም አርቃቂም ፈራሚም እንደነበር መካድ አይቻልም። ተሃረቶች የአንድነት ኃይሎች ከነበሩ በትግራይ ምድር ኢትዮጵያን የሚጠራ ኢትዮጵያዊ ስም የያዘ ድርጅት ለምን በአይናችን አን አሉ? በኢሃፓ ሰራዊትና በኢዲህ ጦር ላይ ተሃረቶች ዘመቻ ሲከፍቱ አረጋዊ በርሄ የድርጅቱ ሊቀመንበር አልነበርኩም ሊለን ይዳዳው ይሆን? በአማራ ህዝብ ላይ በተለይም በወልቃይት ህዝብ ላይ በተፈጸመ የጅምላ ጭፍጨፋ ዘመንም አረጋዊ በርሄ የዚህ ዘግናኝ ዘመቻ ወሳኝ አካል እንደነበር እሱ ቢክደው የጥቃቱ ሰለባ የሆነው የወልቃይት ህዝብ የሚረሳው ሊሆን አይችልም። እንዲያውም አረጋዊ በርሄ በዚህ አረመኔያዊ እርምጃ መጸጸት ያልቻለ መሆኑን በአንድ የውጭ ሬዲዮ ጣቢያ የወልቃይት ህዝብ ችግር በምን ይፈታል ሲባል በሪፍረንደም ይፈታል የሚል እምነት እንዳለው ደፍሮ እየተናገረ ከሃዲ ነው ብዬ ብገልጸው ይበዛል የሚል እምነት የለኝም። የትናንቱ ተሃድ የዛሬ ወያኔ በትግራይ ያቀነቀኗቸው ለነበሩ የትግራይ ታጋዮች በእንታረቅ ስም ጥሪ አድርገው ለሊት በተኙበት ሲጨፈጭቁ እኮ አረጋዊ በርሄ የተሃድ ሊቀመንበር በመሆኑ ትዕዛዝ ሰጭም አድራጊም ነበር። ወንድሞቹን ከሌሎቹ አጋሮቹ ጋር በግፍ የጨፈጨፈ ስለመሆኑ ያለው ነገር የለም። በሃምሳ ዓመታት ውስጥ ብዙ ግፍ ተሰርቷል። የዚህ ግፍ ፈጻሚ አካል ነበርኩ የሚል ግን የለም። ትውልድ ታርዷል። መታረዱን መጨፍጨፉን አውቃለሁ ባይ እንጂ በዚህ ውስጥ ነበርኩ የሚል አልተገኘም። ሀገራችን ባስከፊ ችግሮች መጋለጧ ይታያል። የችግሮቹ ፈጣሪዎች ለተፈጠሩ ችግሮች የኔም ድርሻ አለ የሚል አልተገኘም። ክህደት፣ ውሸት፣ ጭካኔ የትም አያደርስም። ደረጀ ጌታነ ነኝ፣ ደብረ ብርሃን።
ይድረስ እጅግ ለማከብራችሁ ለፍኖተ ዴሞክራሲ ሬዲዮ አዘጋጆችና አድማጮች በሙሉ በያላችሁበት የከበረ ሰላምታዬ ይድረሳችሁ። እንደሚታወቀው በቀደመው ጊዜ ቀጥተኛ ቀኝ አገዛዝ ለምዕራባውያን ኃይላት በአብዛኛው የዓለም ክፍል የሚገኘውን የሰው ኃይልና የተፈጥሮ ሀብት ያለ ገደብ አሳልፎ የሚሰጥ በመሆኑ አይነተኛ መሳሪያ እንደነበር ሁላችንም ከታሪክ የምንገነዘበው ጉዳይ ነው። በወቅቱ የምዕራቡ ዓለም ኃይላት ፖለቲካዊ፣ ወታደራዊ፣ ኢኮኖሚያዊ እንዲሁም ርዕዮተ ዓለማዊ መሰናክሎችን በመፍጠር በየስፍራው በቅኝ ግዛቶች ላይ ፍጹም የበላይነትን መስርተው እንደነበር ታሪክ ያስረዳናል። የጥንቱ አይነት ቀጥተኛ ቅኝ ግዛታዊ አስተዳደር ፖለቲካዊ የበላይነትና የመንግስት ስልጣንን በመያዝ አመቺ ሁኔታ የተፈጠረለትን ኢኮኖሚያዊ ብዝበዛ ከሞላ ጎደል በየትም ስፍራ እንዲተው ከያቅጣጫው በምዕራብ ኃይላት ላይ ተጽዕኖ መደረጉ የሚያመለክተው ምዕራባውያን ኃይላት በርግጥ ማፈግፈጋቸው ነበር። በታሪክ ልዩ ስፍራን ያዘው በእኛ በኢትዮጵያውያን ዘንድ ብቻ ሳይሆን የመላው አፍሪካና የመላው ጥቁር ዘሮች ድልና ኩራት የሆነው ከዛሬ 123 ዓመታት በፊት ጀግኖች አያቶቻችንና ቅድማያቶቻችን አገራችንን በመውረር ቀኝ ግዛት አድርጎ ሊመዘብር እኛንም ተገዢዎቹና አገልጋዮቹ ሊያደርገን የመጣውን የጣሊያን ወራሪ ኃይል ድባቅ የመቱበት ያድዋ አኩሪ ገድል ምዕራባውያን ኃይሎች ለማፈግፈጋቸው አንዱ ማሳያ ተደርጎ ሊወሰድ ይችላል። ይሁን እንጂ የማፈግፈጋቸው እነዚህ ኃይላት የኢኮኖሚ የበላይነታቸውንና ፖለቲካ ተደማጭነታቸውን እንዳለ ለማቆየት የሚያስችላቸውን አዳዲስ ዘዴዎች መቀየስን አስከተለ። ይኸውም የጃዙር ቅኝ አገዛዝ ነው። ስሙ እንደሚያመለክተው የጃዙር ቅኝ አገዛዝ በአዲስ መልክ የተከሰተ የቅኝ አገዛዝ ነው። እኔም ይችናጭር መልእክት በተለይ ለእድሜ ኩዮቼ ለመጻፍ ያነሳሳኝ ወጣቱ ትውልድ በዋናነት የጃዙር ቅኝ አገዛዝ ኢላማ በመሆኑ ሲሆን ሌላው ከጥቂት ዓመታት በፊት እኛ የኢትዮጵያ ወጣቶች ከጫፍ ጫፍ ተነቃንቀን የኢትዮጵያ ህዝብ ጠላት የሆነውንና ዘረኛውን የወያኔ ኢህአዴግ አገዛዝ በታሪኩ አይቶት የማያውቀውን ፈተና እንዲገጥመው ካደረግን በኋላ ስትፈጩላ አቦካሽ ባተላ እንዲሉ ብዙ መስዋዕትነትን የተከፈለበት ትግል ይሁን ሳይመታ ቀርቶ ትግሉ ባስመሳዎች ተጠልፎ ባለንበት እየረገጥን ያለንበት ሁኔታ ላይ ያለ በመሆኑ ነው። በርግጥ ስለወጣቱ ለመጻፍ መነሳት ከባድ ውሳኔን እንደሚጠይቅ ይገባኛል። በተለይ ደግሞ ታላቅ ታሪክ ካለው ህዝብ ከወጣና ታሪካዊ ፈተና ውስጥ ስለገባ ትውልድ ለመጻፍና በታሪካዊውና በአሁኑ ሁኔታ ላይ ተመስርቶ የመወጣጫ ሐሳብ ለመንደፍ ብዕርና ወረቀት ለማዋሃድ መወሰን ቀላል አይደለም። ጠቅላላ ለባለ ሁኔታ ወጣቱን የተመረከቱ ዋና ዋና ጉዳዮችን መዳሰስ ግዴታ ሲሆን ደግሞ የበለጠ አስቸጋሪ ይሆናል። ከጠቅላላው የሀገራችን ህዝብ ብዛት ከ50 በመቶ በላይ በመያዝ ብዙ በመሆናችን ስለብዙ ጉዳይ መመራመርን ይጠይቃልና ነው። ግን ምርጫ የለኝም። ምርጫ ከሌለኝ ደግሞ ለወደፊቱ አማራጭ ለመስራት መወሰን ግዴታ ይሆናል። ማንኛውንም እንደምንገነዘበው በአሁኑ ወቅት ከፍተኛ ድህነት፣ የጤና መጓደል፣ ለኑሮ ተስማሚ ያልሆነ መጠለያ፣ የኑሮ ውድነት፣ የፖለቲካ ጭቆና፣ ስር የሰደደ እና የማያቋርጥ ረሃብ፣ መፈናቀል ወዘተ የሀገራችን ኢትዮጵያ አይነተኛ መገለጫዎች ሲሆኑ ስራ አጥነት፣ ስደት፣ አልባሌ ሱስና የመሳሰሉት ደግሞ በዋናነት የኛ ወጣቶች ችግሮች ናቸው። ይህ እንዲሆን ያደረገው ደግሞ የሀገራችንን ክብርና ብሔራዊ ጥቅም ለባዕዳን አሳልፎ በመስጠት የሚታወቀው ከፋፋዩና ዘረኛው የወያኔ ኢህአዴግ አምባገነን አገዛዝ ነው። ወጣቱ ትውልድ ከነዚያ ነጻነታችንና ድንበራችንን አናስደፍርም ብለው ደማቸውን አፍሰውና አጥንታቸውን ከስክሰው አገር ካቆዩልን ኮርተው ካኮሩን ቀደምት ኢትዮጵያውያን በራስ መተማመንንና አራያነታቸውን እንዳይወርስ አንድ ሆኖ እንዳያብር ምዕራባውያኑ በቀጥታ መከረው ያልተሳካላቸውን የከፋፍለ ግዛ የቀኝ ገዢዎች ፖሊሲ እነሆ እድሜ የታሪክ አተላ የሆነው የወያኔ ኢህአዴግ አገዛዝን ይንሳውና በጃዙር እየፈጸማቸው ካለው ራሱ ተዋርዶ ሀገራችንንም እያዋረዳት ይገኛል። የከፋፍለ ግዛ የቀኝ ገዢዎች ፖሊሲ እነሆ እድሜ የታሪክ አተላ የሆነው የወያኔ ኢህአዴግን አገዛዝ ይንሳውና በጃዙር እየፈጸመላቸውና ራሱ ተዋርዶ አገራችንንም እያዋረዳት ይገኛል። የዚህ የጃዙር ቅኝ አገዛዝ ገበት ቀማሽና ሰለባ የሆነው ደግሞ በዋናነት ወጣቱ ትውልድ ነው። ወጣቱ ከተደራጀና አንድ ሆኖ ከተነሳ መግቢያ ቀዳዳ እንደሚጠፋው የተረዳው የወያኔ ኢህአዴግ አገዛዝ ወጣቱን እጅግ በተቀነባበረ ሴራ የጎሳን ፖለቲካ በማጥመቅ በእንግሊዝ ክለቦች ፍቅር እንዲወድቅ እንዲሁም በተለያዩ አጓጉል ሱሶች እንዲጠመድና እንዲደነዝዝ በማድረግ ተጨባጭ የሆኑ አዳዲስ ስርዓታዊ ለውጦችን እንዳይ የትኩረት አቅጣጫውን በማሳት በወሳኝ አገራዊ ጉዳዮች ላይ ሳይሆን በንቶ ፈንቶ ነገሮች ላይ እንዲያተኩር በማድረግ አረመኔው የደርግ አገዛዝ በቀዩ ሽብር አንድ ትውልድ እንደመተረ ሁሉ ወያኔ ኢህአዴግም ይህን የኔን ትውልድ በቁሙ ከጥቅም ውጭ እያደረገው ይገኛል። ስራ አጥነቱ፣ አስከፊ ስደት፣ በመንግስት መዋቅር ውስጥ የወጣቱ ውክልና አናሳ መሆን ወዘተ ተደማምሮ የዚህ የኔን ዘመን ወጣት ሁሉን ነገር እርግፍ አርጎ የነ ሮናልዶና ሜሲ የዕለት ውሎ ተከታታይ ከማድረጉም በላይ ባልባሌ ሱስ ተዳርጎ ይገኛል። ከዚህ አልፎም ብሔራዊ ስሜቱ ተቀዛቅዞ በዘር እና በቋንቋ ቅኝቶች ለኔና ለወገኔ ብቻ በሚል ስነ ልቦናዊ ውቅሮች እኛና እነሱ የሚሉ የክፍፍል እሳቢዎች እንዲቃኝ ተገዷል። ዛሬ የወያኔ ኢህአዴግ አምባገነን አገዛዝ ያገራችንን ኢትዮጵያን ጥቅም ለባዕዳን አሳልፎ በመስጠቱና የነሱ ጥቅም አስከባሪ በመሆኑ እነሱም የጃዙር ቅኝ አገዛዛቸውን ለመቀጠል ጥሩ ፈረስ ወይም ደላላ ስላገኙ ይህን አገዛዝ እንዳለ ለማቆየት ሲሉ የህዝብ ያርነት ትግል ላይ እንቅፋት እየጣሉ ህዝቡ በላርነት የሚያደርገውን ትግል በመግታት ላይ ይገኛሉ። ለዚህ ማሳያው አሜሪካና ሌሎችን ባዕዳን ከአመት በፊት በአገራችን የውስጥ ጉዳይ ጣልቃ በመግባት ሹሙን ለማሻሻጥ የሰሩት ድራማ ጥሩ ማሳያ ይመስለኛል። ሹሙ በአሜሪካና በአረቦች ተቀባብቶ ከተሰየመብን ወዲህ በአገራችን ብዙ አሳዛኝ ክስተቶችን እየተመለከትን እንገኛለን። ከነዚህ መካከል ብዙ ሰው በመታደድ ወዳጁን ጠላት ጠራቱን ደግሞ ወዳጅ አድርጎ በመሸከም ወርቅን በጭቃ ነብርን በጫንቃ እንደተባለው ራሱንና አገሩን እየጎዳ ያለበትን ሁኔታ እንመለከታለን። ሹሙና ጓደኞቹ ወፈፌናስ መሳይ ቢመስሉም ፍጹም ከወያኔ ያልተለዩ የህዝብ ጠላቶች መሆናቸውን የተገነዘብነው ነገር ነው። ላብነት እናንሳ ከተባለ የህዝብን የልብ ትርታ በማድመጥ በህዝብ ዘንድ ተደማጭነትን ያስገኝልኛል ያለውን የይስሙላ የጸረ ሙስና ዘመቻ ድራማ ማንሳቱ በቂ ይመስለኛል። ዘመቻው ቱባሌቦችን ሳይነካ እንዲሁ ጊዜያዊ የህዝብን ትኩረት አቅጣጫ ማስቀየሪያ አድርጎት አልፏል። ሌላው ሊጠቀስ የሚችለው ነገር ሹሙ የማህበራዊ ድረገጾችን ለማኮላሸት አገልግሎታቸውን ከመቆራረጥ እስከ መገደብ የደረሰ እርምጃው ነው። በቅርቡ ስለ ጉዳዩ ከጋዜጠኞች ተጠይቆ ሲመልስ እንዳዳመጥነው የማህበራዊ ድረገጾችን አንዘጋም ብሎ በወሸከተበት ምላሱ አስፈላጊ ከሆነ እስከ ወዲያኛው እንዘጋዋለን ብሎ ሲለፋደድ ማድመጣችን ከዚህና መሰል ተግባራቶቻቸው የምንረዳው ሹሙና ጓደኞቹ መስሎ መታየትን እንጂ ሆኖ መገኘትን የማይችሉ ብልጣብልጥ ቢጤ መሆናቸውን ነው። ብዙ መጥቀስ ይቻላል። ነገሩን ለመደምደም መታከል ያለበት አንድ ነገር በተረኞቹ ጠባብ ብሔረተኞች አገዛዝ ዘመን ኢትዮጵያ ሀገራችን እንደገና ለብሔራዊ ውርደትና ለጃዙር ቅኝ ገዢዎቻችን ገጸ በረከት ሆና መቅረቧ ነው። ዛሬ እናት ሀገራችን የመፈራረስ አደጋ ተጋርጦባት ሳለ ለመፍትሄው አንዳች የረባ ስራ ሳይሰሩ ወያኔ ልማት የደብል ዲጂት እድገት ወዘተ እያለ ከተግባር ብዙ ማይል ርቀው በሚገኙ ባዶ ቃላት ያደነቁረን እንደነበር ሁሉ ዛሬ ደግሞ ሹሙና ጓደኞቹ ሲያሳቸው መደመር እሱ ሲሰለች ደግሞ እጭግኝ ተከላ ሬከርድ ወዘተ እያሉ ሲጃጃሉና ሲያደነቁሩን እናያለን። ለነገሩ ሹሙ መካሪ ያጣ ላዩ ብስል ውስጡ ጥሬ ነውና በማያውቀውና በማይመለከተው ሃይማኖታዊ አስተምህሮ ሳይቀር ዘው ብሎ የገባ ሲቀባጥርና ጥራት ነጠቀነቱን ሲያስመሰክር በየጊዜው አይተን የታዘብነው ጉዳይ ነው። የጃዙር ቅኝ አገዛዝ ዓለም አቀፍ ክስተት ነው። በመሆኑም በመጪዎቹ ጊዜያት የኢትዮጵያ ህዝብና በተለይም እኛ ወጣቶች እልህ አስጨራሽና መራራ ትግል ይጠብቀናል። ቀደም ሲል እንደተገለጸው የባዕዳኑ በአገራችን ጉዳይ ጣልቃ መግባት የሚያሳየው ምዕራባውያኑና አረቦች ሌሎችም ብዝበዛቸውን ለመቀጠል የሚያስችላቸውን ዘዴ ማለትም የጃዙር ቅኝ አገዛዝን ለማስከበር የሞት ሽረት ትግል የሚያካሂዱ መሆኑን የሚያረጋግጥ ነው። እኛም እነኚህን ኃይላት በንቃት በመቃወም ዕለት ተዕለት መጠናከርና መደራጀት ይገባናል። ይሁንና በማናቸውም ሁኔታ ቢሆን የተሟላ ብሔራዊ አርነት ለመጎናጸፍ ያምባገነኑን ወያኔ ኢህአዴግ አገዛዝና አገዛዙን እቅፍ ድግፍ አርገው የያዙትን ተጭነውን ያሉትን የባዕዳኑን የፖለቲካና የኢኮኖሚ የበላይነት ለማስወገድ የሚደረገው የነጻነት ትግል በዴሞክራሲና በአብዮታዊ ለውጥ ጎዳና ላይ የተደነቀሩብን በየጊዜው ብቅና ጥልቅ የሚሉ ሲያሻቸው ደግሞ አቋማቸውን ሳይሆን ስማቸውን በየአመቱ የሚቀያየሩ የወያኔ ኢህአዴግ ተለጣፊ የፖለቲካ ድርጅቶችን ጭምር ድል ከመምታት ጋር ማቀናጀት የግድ ይላል። በሌላ በኩል የጸረ እጅ አዙር ቅኝ አገዛዝና የጸረ ወያኔ ኢህአዴግ ትግሉ የተሟላ እንዲሆን እነዚህ የእጅ አዙር ቅኝ ገዢዎቻችን ወያኔ ኢህአዴግ በእኛ ላይ በተለይም በወጣቶች ላይ የደነቀሩብንን ማናቸውንም እንቅፋቶች በመደምሰስና ተግዳራቶቻችንን በብቃት በማቸነፍ የህዝባችንን ህይወት ለመለወጥና ዘመናዊ የዳበረ ህብረተሰብ መገንባቱን ለማረጋገጥ የሚያስችል ህዝቡ በተለይም ወጣቱ በአዲሱ መንግስት ውስጥ የተሟላ ዴሞክራሲያዊ ተሳትፎ እንዲኖረው የሚያደርግ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ አብዮት መሆን አለበት። እኛ ወጣቶች አገራችንን ጠፍሮ የያዛትን የጃዙር ቅኝ አገዛዝ የእግር ብረት የመበጣጠስና ለመጪው ትውልድ የወደፊቱን የድል ጎዳና የማመቻቸት ታሪካዊ ግዴታ አለብን። ምንም እንኳ የጃዙር ቀኝ ገዢዎቻችን እና የነሱ አገልጋይ ደላላ የሆነው የወያኔ ኢህአዴጋ አገዛዝ የሚደርስባቸውን ሽንፈት ለማስቀረት የሞት ሽረት ትግል ቢያደርጉና ከፍተኛ ጉዳት ማድረስ ቢችሉም ከእንግዲህ ወዲህ በእኛ በኢትዮጵያውያን ወጣቶችና በቀጣዩ ትውልድ እድል ላይ ወሳኝነት አይኖራቸውም። እኛ ወጣቶች በመገስገስ ላይ ነን። እኛ ወጣቶች የጃዙር ቀኝ አገዛዝን መቻኮል በሌለበት ጠለቅ ባለ ሁኔታ ማየት ይገባናል። ነቅቶ መከታተል፣ ሴራውን ማክሸፍ፣ ተደራጅቶ የምር መታገል አማራጭ አይደለ ግዴታ ሆኖ ቀርቦልናል። ዝም ብሎ በተናጠልና በዘልማድ መቃወም ማክተም አለበት። ኢትዮጵያዊ አንድነታችንን ማጠናከር ተደራጅተን ሁለገብ የትግል ስልትን በመከተል አምባገነኑን አገዛዝ በትግል አውድ ሁሉ ሰቅዘን በመያዝ አመረን መታገል ያስፈልገናል። አምባገነኑ የወያኔ ኢህአዴግ አገዛዝና የጃዙር ቀኝ አገዛዝ በማንኛውም መልኩ እንዲያከትም በየጊዜው እያደገ የሚሄደው ትግላችን ድል ይነሳል። እግዚአብሔር ኢትዮጵያን ይባርክ እናቸንፋለን ሲሉ አብራኒዮስ ሰለሞን ከሆሳዕና ደብዳቤያቸውን አጠናቀዋል። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
I'm gonna make you mine.